ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 14 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰለሞን አባተ ነኝ። የምሽቱ ስርጭታችን ከመደበኛዎቹ መስመሮቻችን በተጨማሪ በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። @voaamharic ብላችሁ ተከተሉን፣ አዳምጡ።
ለገጣፎ አካባቢ የገነቡት ቤት በባለስልጣናቱ የፈረሰባቸው በደል ተፈጸመብን እያሉ ነው።
እንደገና ሰራው ወደዚህ ማለት ነው ከመንገድ ይመጣ ሁኔታ ከዛ በኋላ ውሃት ገባን፣ መብራት አስገባን፣ መንገድ ልማት ሰራን። ይህንን ሁሉ እያደረግን ባለበት ሰዓት ነው አምስት መቶ አሁን ያፈረሱ።
የክልሉ መንግስት ምላሽ ሰጥቷል።
በዚህ ዲዛው መሰረት በሁለት መንገድ ብቻ ነው የሚተላለፉ።
ዶክተር ምልከሳ ሚጠጋ የኦሮሚያ ክልል የመሬት አስተዳደርና አጠቃቀም ቢሮ ኃላፊ ናቸው። ዘገባውን በአብይ ርዕስ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኦሮሞ ነጻነት ግንባርና የኦሮሞ ዲሞክራሲያዊ ፓርቲ እርቀ ሰላም ኮሚቴ የኦነግ የቀድሞ ታጣቂዎችን ለመቀበል ተጨማሪ 2 ቀናት ለማስፈቀድ መጠየቁን አስታወቀ። ቁጥሩ ያልተጠናቀረ በመሆኑ እስካሁን አቀባበል የተደረገላቸውን ታጣቂዎች ከመግለጽ የተቆጠቡት የኮሚቴው ሰብሳቢ የቀድሞ አባገዳ በየነ ሰንበቶ ለአሜሪካ ድምጽ እንደተናገሩት እሳቸው በሚገኙበት ቄለም ወለጋ ጊዳማ ከትናንት ጀምሮ በተካሄደው አቀባበል ስነ ስርዓት እስከዛሬ አመሻሽ 52 ታጣቂዎች አቀባበል ተደርጎላቸው በጊዜያዊ ማረፊያ እንዲያርፉ ተደርጓል ብለዋል። በኮሚቴው ለአቀባበል የተወሰነው የ3 ቀናት ጊዜ ዛሬ አመሻሹን 12 ሰዓት ላይ የተጠናቀቀ በመሆኑ መንግስት ተጨማሪ 2 ቀናት እንዲሰጣቸው እየጠየቁ መሆኑን ገልጸው ተጨማሪ ጊዜው የሚፈቀድ ከሆነ ነገ አርብና ቅዳሜ አቀባበሉ ቀጥሎ ይካሄዳል ብለዋል። በቀጣዩ ቀንም አቀባበል የተደረገላቸው የቀድሞ የኦነግ ታጣቂዎች ወደ አዲስ አበባ እንደሚሄዱ ነው አቶ በየነ የተናገሩት። በየወረዳው የተሰማሩ አባገዳዎች፣ ሀደ ሲንቄና ምሁራን አቀባበል ለማድረግ በሚንቀሳቀሱበት ወቅት በመንግስት ታጣቂዎች ታጅበው ነው በማለት በማህበራዊ ድረገጽ ላይ የሚናፈሰው ወሬ ትክክል አይደለም ያሉት ሰብሳቢው፣ ለሁለቱም ወገን ደህንነት ሲባል ግን የኦሮሚያ ፖሊስ በቅርበት ጥበቃ ያደርጋል ብለዋል። ከኦነግ አመራር ባገኙት መረጃ መሰረት ከ10,000 በላይ ታጣቂዎች እንዳሉ የተነገራቸው መሆኑንና የኮሚቴውን ጥሪ ተቀብሎ በየአካባቢው ባህል አቀባበል የተደረገለት ታጣቂ ቁጥር ባይጠናቀርም የጠበቁትን ያህል እንዳልሆነ የጠቀሱት የኮሚቴው ሰብሳቢ አሁንም በሚቀረው ጊዜ ውስጥ ሌሎቹም እንዲቀላቀሉ ጥሪ አቅርበዋል። ከኦነግ ምዕራብ ቀጠና አዛዥ ጃል መሮ ጋር በስልክ ለመገናኘትና በእርሱ ትዕዛዝ ስር የሚገኙት ታጣቂዎች በሰላማዊ መንገድ ከህብረተሰቡ ጋር እንዲቀላቀሉ ለመጠየቅ ያደረጉት ጥረት አለመሳካቱንም ገልጸዋል። የአቀባበል ቀነ ገደቡ ከተጠናቀቀ በኋላ ጥሪውን ተቀብለው ወደ ጊዜያዊ ማቆያ ያልሄዱ የኦነግ ታጣቂዎች እጣ ፈንታ በባለቤቱ የሚወሰን ይሆናል ብለዋል። ቀነ ገደቡ ከተጠናቀቀ በኋላ መንግስት በአካባቢው የህግ የበላይነትን ማስከበርና ሰላምን ማስጠበቅ ስለሚኖርበት ኮሚቴው ከአካባቢው እንደሚወጣም ጠቁመዋል። ኮሚቴው አምቦ በተካሄደው የኦነግና ኦዴፓ እርቅ ስነ ስርዓት ላይ የአባገዳዎች ህብረትን ውሳኔ የማይቀበልና የእርቅ ስምምነቱን የማይተገብር አካል ኃላፊነቱን እንደሚወስድ ደንግጎ እንደነበረ የሚታወስ ነው። ናኮር መልካ ከመንዲ ያጠናቀረልን ዘገባ ነው።
የትግራይ ክልላዊ መንግስት በሺዎች የሚቆጠሩ ታጣቂዎችን ኮረም ላይ እያሰፈረ እንደሚገኝና ዓላማውም በራያ ማንነት ጉዳይ ከአማራ ክልል ጋር ጦርነት ለማካሄድ ነው ሲል ኢሳት ምንጮቹን ጠቅሶ ትናንት አስተላለፈ የተባለውን ዘገባ የትግራይ ደቡባዊ ዞን ጸጥታ ጽሕፈት ቤት ኃላፊ አስተባብለዋል። ከማንነት ጉዳይ ጋር ተያይዞ በአካባቢያችን በሕጋዊ መንገድ የቀረበ ጥያቄ የለም፣ ቢኖርም በሕግ እንጂ በጦርነት አንፈታውም ብለዋል ኃላፊው። ሙሉጌታ አጽብሃ ከመቀሌ ተጨማሪ ይዟል።
ባለፉት ሁለት ሳምንታት ብቻ ከ37000 በላይ የሚሆኑት የትግራይ ልዩ ኃይል በኮረም መስፈሩን የኢትዮጵያ ሳተላይት ቴሌቪዥን ኢሳት ትናንት ዘግቧል። የራያ ማንነት አስመላሽ ኮሚቴ ህዝብ ግንኙነት ኃላፊ አቶ ደጀኔ አሰፋ ዝግጅቱ 3 ወራት አልፎታል፣ በሳምንታት እንኳን በርካታ ኃይል ተሰማርቷል ማለታቸውን ጠቅሷል። የተደቀነው አደጋ ያማራም ሆነ የትግራይ ክልላዊ መንግስቶች ሊያስቆሙት ስለማይችል ፌደራል መንግስት አልቃ እንዲገባ ጠይቀናል ብለዋል ሲል ዘግቧል ኢሳት። ጉዳዩ ላይ የትግራይ ደቡባዊ ዞን ጸጥታ ጽፈት ቤት ኃላፊ አቶ ኃይለ ምስጉን በስልክ ጠይቀናል። አቶ ኃይለ ምስጉን የትግራይ ህዝብና መንግስት ልማት ለማምጣትና መልካም አስተዳደር ለማስፈን እየሰራ ያለ እንጂ ለጦርነት የሚዘጋጅበት ምክንያት የለም ብለዋል።
አሁንም በዚህ ትኩረት ሰጥቶ ጊዜውን ሰላምና የአካባቢውን ልማት በማረጋገጥ ተጠምዶ ያለ ህዝብና መንግስት ነው። ይሄ እንዳለ ሆኖም ከአማራ ህዝብም ሆነ ከሌላ የሀገራችን ህዝብ ወደ ውጊያ የሚያስገባ የተፈጠረ አንድ ነገርም የለም። እንደዛ የሆነ ፍላጎትም አጀንዳም የለውም። ያም ሆነ መሬት ላይ የሌለ አጀንዳ የቀረጹ አልሆነ መንገድ በተሳሳተ መንገድ ለመምራት የሚደረግ የጥፋት ፕሮፓጋንዳ እንደነበረ ይታወቃል። አሁንም ይህም የነበረውን ፕሮፓጋንዳ ማንኛውም ሰው አሁን የተጠቀሰው ቦታ መሬት ላይ ወርደው ማየትና ማረጋገጥ የሚችልበት ህብረተሰቡን ለማደናገር ሆን ተብሎ የተፈጠረ አጀንዳ ካልሆነ በስተቀር ይሄ እውነተኛ የለውም።
ከማንነት ጉዳይ ጋር ተያይዞ በአካባቢያችን በህጋዊ መንገድ የቀረበ ጥያቄ የለም፣ ቢኖርም እንኳን በህግ እንጂ በጦርነት አንፈታውም ሲሉም ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታ እናመሰግናለን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኤርትራ የውጭ ጉዳይ ሚኒስትር የተመራ የልዑካን ቡድን ዛሬ ኢትዮጵያ ገብቷል። የልዑካኑ ጉብኝት ዓላማ ስለ ሁለቱ ሀገሮች ግንኙነቶችና ስለ ክልላዊ ጉዳዮች ለመነጋገር መሆኑን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ገልጸዋል። የሁለቱ ሀገሮች ከፍተኛ የጋራ ኮሚቴ በሀገሮቹ ትብብር እርምጃዎች ላይ ግምገማ የሚያካሄድ ውይይት አዲስ አበባ ውስጥ እያካሄዱ ነው። በኤርትራ የኢትዮጵያ አምባሳደር ሬድዋን ሁሴን ለኢትዮጵያ ሄራልድ ጋዜጣ በሰጡት ቃለ መጠይቅ ጉዳዩ የሚመለከታቸው የሁለቱ ሀገሮች አካላት የድንበር ላይ ንግድ ግንኙነታቸውን፣ የወደብ አጠቃቀም፣ ቀረጥ፣ ኢሚግሬሽንና ትራንስፖርት ግንኙነቶችን የተመለከቱ ጉዳዮችን ተቋማዊ መልክ ማስያዝ በሚያስችሉ ዝርዝር የትብብር ስምምነቶች ላይ ስፋት ያለው ውይይት ሲያካሂዱ ቆይተዋል ብለዋል። 63 አባላት ያሉት የኤርትራ ህዝባዊና ባህላዊ ቡድን ኢትዮጵያ ውስጥ እየተዘዋወረ የሁለቱን ህዝቦች ትስስር የሚያጠናክሩ የሙዚቃና የባህል ትርኢቶችን በማሳየት ላይ መሆኑንም አምባሳደር ሬድዋን ገልጸዋል።
የሱዳኑ ፕሬዚዳንት ኦማር ሐሰን አልበሽር ከስልጣን እንዲወርዱ በመጠየቅ ከሚካሄዱት የተቃውሞ ሰልፎች አስቀድሞ ከአስር በላይ የተቃዋሚ ፓርቲዎች መሪዎች እንደታሰሩባቸው የሱዳን ኮንግረስ ፓርቲ የሚባለው ተቃዋሚ ቡድን ከሰሰ። ከታሰሩት መካከል የኡማ ፓርቲ ምክትል መሪ ሚሪያም ሳዲቅ አልማህዲ፣ ዋና ጸሐፊዋ ሳራ ናክዳላ፣ የኮሚኒስት ፓርቲው መሪ ሙክታር አልኻታብ እንደሚገኙባቸው ፓርቲው ባወጣው መግለጫ አስታውቋል። ተቃዋሚዎቹ መሪዎች መታሰራቸውን ተከትሎ ካርቱም ውስጥ የተካሄደውን ብዙ መቶ ሰዎች የተካፈሉበትን የተቃውሞ ሰልፍ ፖሊስ በአስለቃሽ ጋዝ መበተኑ በመግለጫው ተመልክቷል።
ከየካቲት 8 ጀምሮ በ168 ከተሞች ተሳታፊነት ሲከበር የነበረው የከተሞች ፎረም ዛሬ ተጠናቋል። በውድድሩ ማጠቃለያ ላይ የከተማ ልማት ምሰሶዎች በሚባሉት 10 መስፈርቶች ከተሞቻቸውን በተሻለ ሁኔታ አስተዋውቀዋል የተባሉ ከተሞች ተመርጠው ተሸልመዋል። በዘንድሮ 8ኛው የከተሞች ፎረም በ2009 ጎንደር ላይ በነበረው አከባበር የበዓሉ ድምቀት የነበሩትን መቀሌና ውቅሮን ጨምሮ በርካታ የትግራይ ክልል ከተሞች አልተሳተፉም። ከሁለት ዓመት በኋላ በ2013 የሚከበረውን የከተሞች ፎረም ለማስተናገድ ከተወዳደሩት 12 ከተሞች መካከል የቤንሻንጉል ጉሙዟ አሶሳ እነ ጅማን ሁሉ በልጣ ተመርጣለች።
የሩሲያው ፕሬዚደንት ቭላዲሚር ፑቲን ለሀገራቸው ፓርላማ ትናንት ባደረጉት ንግግር ዋሽንግተን የመካከለኛ ርቀት ኒውክሌር መሳሪያ አውሮፓ ምድር ላይ ለመትከል ከወሰነች መንግስታቸው ለምዕራቡ ዓለም በተለይ ደግሞ ለዩናይትድ ስቴትስ ተገቢ ምላሽ እንደሚሰጥ ዝተዋል። የሩሲያው መሪ በዚሁ አመታዊ ንግግራቸው በሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ አባል ሀገሮች ላይ ዛቻና ነቀፌታ ካሰሙ በኋላ ሀገራቸው ግጭት ውስጥ መግባት እንደማትፈልግ ግን ገልጸዋል። ዩናይትድ ስቴትስ የሞስኮን ስጋት አክብዳ የማትመለከት ከሆነ ግን ሀገራቸው በምዕራቡ ዓለም ያሉትን ውሳኔ ሰጪ ማዕከሎችን ኢላማ ታደርጋለች ብለዋል። ኔቶ በበኩሉ ለሩሲያዊው መሪ ንግግር ምላሽ ሲሰጥ እንዲህ አይነቱ ዛቻ ተቀባይነት አይኖረውም ማለቱን ሪፖርተራችን ኢገር ሲሃንካ ባጠናቀረው ዘገባ አመልክቷል። አላነች ፍሳዬ ታቀርበዋለች ዝርዝሩን።
የሩሲያው መሪ ቭላዲሚር ፑቲን ዩናይትድ ስቴትስ ከሩሲያ ጋር ከነበራት የመካከለኛው ርቀት የኒውክሌር ኃይል ውል መውጣቷን አጥብቀው ነቅፈዋል። ፑቲን አያይዘውም የአሜሪካ አስተዳደር አውሮፓ ላይ የመካከለኛ ርቀት ሚሳይሎችን እንዳይተክል አስጠንቅቀዋል። የመካከለኛው ርቀት የኒውክሌር ኃይሎች ውል ዋና መሰረት እያንዳንዱ ወገን የመካከለኛው ርቀት ሚሳይሎችንና ማምጠቂያዎቻቸውን ማፍረስ የሚሆነ ሳለ ዩናይትድ ስቴትስ ሆን ብላ ችላ ብለዋለች ሲሉ ፑቲን ነቅፈዋል። ቭላዲሚር ፑቲን በሀገሪቱ ሁለት የምክር ቤት ክፍሎች ፊት ቀርበው ባሰሙት አመታዊ ንግግር ሩሲያ ኢላማ የምታደርገው የዩናይትድ ስቴትስን መሳሪያ የሚያስተናግዱትን ሀገሮች ብቻ ሳይሆን አሜሪካንም ጭምር ነው ብለዋል።
ሩሲያ በእኛ ላይ አደጋ ሊያደርሱ የሚችሉ መሳሪያዎች በተተከሉባቸው ሀገሮች ላይ ብቻ ሳይሆን መሳሪያዎቹ በእኛ ላይ እንዲውሉ ውሳኔ በሚሰጥባቸው ቦታዎችም ያነጣጠሩ መሳሪያዎችን ለመፍጠርና ለመትከል ትገደዳለች።
ዩናይትድ ስቴትስና የኔቶ አጋር ሀገሮች ሩሲያ በቀዝቃዛው ጦርነት ወቅት የተደረገውን ስምምነት እየጣሰች ነው በማለት ለአምስት ዓመታት ያህል ሲከሱ ከቆዩ በኋላ የትራምፕ አስተዳደር ከሶስት ሳምንታት በፊት ገደማ ውሉን አቋርጧል።
Russia has jeopardized the United States security interest and we can no longer be responsible.
ሩሲያ የዩናይትድ ስቴትስን የጸጥታ ደህንነት አደጋ ላይ ጥላለች። ሩሲያ አይን ባወጣ መልኩ እየጣሰችው እኛ የውሉ ታሳሪ ልንሆን አንችልም።
ዩናይትድ ስቴትስ INF በሚለው ህጽሮት ከሚታወቀው ውል እንደ አውሮፓ አቆጣጠር በመጪው ነሐሴ 2 ቀን ከመቆራረጧ በፊት ሞስኮ ሙሉ በሙሉ እንድታከብረው የስድስት ወራት ጊዜ ሰጥታለች። አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትዝ በ25 ሜትር ባንድ በ1240 ኪሎሄርትዝ በ31 ሜትር ባንድ በ9485 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ እና በፌስቡክ ላይቭ አት ቪኦኤ አማሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 14 2011 ዓመተ ምህረት ምሽት ፕሮግራም ነው።
የኢትዮጵያ ኤምባሲ በወዲያኛው ሳምንት ማብቂያ ላይ በአዲስ ቴክኖሎጂ የተደራጀ ፈጣን የውክልና አሰጣጥ አገልግሎት ጀምሯል።
ይሄን ነገር ስትጀምር ኢትዮጵያ በዓለም ላይ በ24 ሰዓት ውስጥ ፕሮሰስ ያረጋች ያለች አገር አንደኛ ናት። እዚህ አሜሪካም አንድ 10 ቀን ይፈጃል፣ ዩሮፕም እንደዛው ነው። ስለዚህ ኢትዮጵያ ይሄን ነገር ሊድ ያረጋች ያለች።
ቴክኖሎጂውን የፈጠረው ቪዲቸር ኩባንያ መስራችና መሪ አቶ ኬብሮን ደጀኔን ነው የሰማችሁት። ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
ከአዲስ አበባ ወጣ ብሎ ኦሮሚያ ክልል ውስጥ በሚገኘው ለገጣፎ አካባቢ ከአርሶ አደር መሬት ገዝተው የገነቡት ቤት ሕገ ወጥ ነው በሚል እንዲፈርስ መደረጉ በአደባባይ የተፈጸመብን በደል ነው ሲሉ ነዋሪዎች እየገለጹ ናቸው። የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮ ኃላፊ ዶክተር ሚልኬሳ ሚደጋ ደግሞ ከገበሬ ላይ መሬት መግዛት በራሱ ሕገ ወጥነት ነው ብለዋል ለቪኦኤ። የክልሉ መንግስት ለገጣፎ ብቻ ሳይሆን በመላ ኦሮሚያ በሕገ ወጥ መንገድ ተሰርተዋል የሚላቸውን ግንባታዎች በሙሉ የማፍረስ እርምጃ እየወሰደ መሆኑንና እንደሚቀጥልም ተናግረዋል። የዚህ ዘገባ ዝርዝር እየተጠናቀረ ይገኛል። እሱ እስከሚደርሰን ወደ ተከታዩ የመጽሔት ርዕስ እናልፋለን። ከ50 ኪሎ ሜትር በላይ ርዝመት ያለውና 29 ቢሊዮን ብር ወጪ የሚደረግበት የአዲስ አበባ የወንዝ ዳርቻ ፕሮጀክት ዛሬ ይፋ ተደርጓል። የከተማይቱን ገጽታ በከፍተኛ ሁኔታ እንደሚቀይር የተገለጸውን ፕሮጀክት ይፋ እንደሚያደርጉ የተጠበቁት ጠቅላይ ሚኒስትር አብይ አህመድ በስነ ስርዓቱ ላይ ሳይገኙ ቀርተዋል። እርሳቸውን በመወከል ጭምር ፕሮጀክቱን ያስጀመሩት የአዲስ አበባ ምክትል ከንቲባ አቶ ታከለ ኡማ ጠቅላይ ሚኒስትሩ ያልተገኙት በአስቸኳይ ስራ ስለተያዙ ነው ብለዋል። እስክንድር ፍሬው ተጨማሪ አለው።
የአዲስ አበባ የወንዝ ዳርቻ ፕሮጀክት ከተማዋን አቋርጠው በሚያልፉ ሁለት ታላላቅ ወንዞች ላይ ያተኮረ መሆኑ በዛሬው ስነ ስርዓት ላይ ተገልጿል። ከእንጦጦ ተራራ ተነስተው ስማቸውን እየቀያየሩ እስከ አቃቂ ወንዝ ድረስ የሚዘረጉት እነዚህ ወንዞች ደግሞ በአጠቃላይ ከ50 ኪሎ ሜትር በላይ እንደሚሸፍኑ ተጠቁሟል። እነዚህ ወንዞች አቋርጠው የሚጓዙባቸው ህዝብ በብዛት የሚኖርባቸው አካባቢዎች የሚታወቁት ግን ንጹህ መዋያ ተመራጭ መኖሪያ ሲሆኑ አይደለም። በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተወጠነው ፕሮጀክት ሊቀየር የተዘጋጀውም ይህንን ገጽታ ነው። ያስፈልጋል የተባለው 29 ቢሊዮን ብር በራሱ የፕሮጀክቱን ስፋት የተሰጠውን ትኩረት ያሳያል። ለጊዜው የተወሰነው የፕሮጀክቱ ክፍል መጀመሩን የአዲስ አበባ አስተዳደር ምክትል ከንቲባ ታከለ ኡማ በስነ ስርዓቱ ላይ ተናግረዋል።
ከእንጦጦ ተራራ ተነስተው የፒያሳን ወንዝን አካለው እስከ ብሔራዊ ቤተ መንግስት የሚዘልቅ በውጭ ጉዳይ በኩል እስከ ብሔራዊ ቤተ መንግስት ጋራጅ የሚያርፍ እንደ ማሳያ ፕሮጀክት በኢትዮጵያ አቆጣጠር ዛሬ የምናስጀምረው በአጠቃላይ የካፒታል ፕሮጀክቱ 2.5 ቢሊዮን የሆነ በከተማ አስተዳደራችን ፕሮጀክት በከተማ አስተዳደራችን ካዘና የሚሸፈን ቢሆንም በቀጣይ 12 ኪሎ ሜትሮች እና ከዛ በላይ በክቡር ጠቅላይ ሚኒስትር አስተባባሪነት የምናስቀጥላቸው ይሆናል። ይህ ፕሮጀክት ለከተማችን ከታሰቡት ጥቂት ፕሮጀክቶች አንደኛው ሲሆን ባለፉት ሳምንታት ያስጀመርነው የለጋሃር ፕሮጀክት የመንደር ግንባታም ሌላ ፕሮጀክት ነው።
ምክትል ከንቲባ ታከለ ኡማ ፕሮጀክቱን ያስጀመሩት ጠቅላይ ሚኒስትር አብይ አህመድን በመወከል ጭምር ነው። የፕሮጀክቱን ሐሳብ ያመነጩትና አስፈላጊውን ገንዘብም እንደሚያሰባስቡ የተገለጸው ጠቅላይ ሚኒስትር አብይ አህመድ እንደማይገኙ ይፋ የተደረገው በስተመጨረሻ ነው። ምክትል ከንቲባ ታከለ ኡማ ለዚህ ምክንያት ያሉትን ጠቁመዋል።
ዛሬ ጠቅላይ ሚኒስትራችን በአስቸኳይ ስራ ስለተያዙ ባይመጡም እሳቸውን ወክዬ በአንድ በኩል በሁለተኛ በኩል ደግሞ እንደ ከተማ አስተዳደር የኛውን ፕሮጀክት ሳስጀምር ትልቅ ኩራትና ክብር ይሰማኛል።
ጠቅላይ ሚኒስትሩ በዚህ ግዙፍ ፕሮጀክት ማስጀመሪያ ስነ ስርዓት ላይ እንዳይገኙ ያደረጋቸው አስቸኳይ ስራ ምን እንደሆነ የወጣ መረጃ የለም። በእሳቸው ሐሳብ አመንጭነት የተጀመረው የወንዞችና ወንዝ ዳርቻ የከተማ መናፈሻ ፕሮጀክት ግን የአዲስ አበባን ገጽታ በከፍተኛ ሁኔታ እንደሚቀይር ታምኖበታል። የተለያዩ ባለሙያዎችም በኮሚቴ አባልነት እየተሳተፉበት ነው። በአዲስ አበባና በሌሎችም ከተሞች የጽዳት ጉዳይ ላይ በርካታ ስራዎችን የሰራው ታዋቂው የኪነ ጥበብ ባለሙያ ጋሻ በራ ሞላ ወይም ስለሺ ደምሴ ከነዚህ አንዱ ነው። ፕሮጀክቱ እንደሱ ካሉ ባለሙያዎች የመጡ ሐሳቦችም ከግምት የገቡበት እንደሆነ ይናገራል።
ይሄን ቦታ እንዲያውም በስፋት እንደዚህ ሊደረግ ሐሳቡ ያመጣሁት እኔ ነኝ። ይሄ ፊት በር ይባላል። አጼው ዋናው በር ራቸው ፊት በር ይባላል። ዋናው በር ላይ ሆነው ነዋሪው የአዲስ አበባ ነዋሪ እዚህ ነበር የሚኖረው። ይሄ አካባቢ ይሄ ሰራተኛ ሰፈር ይዘህ እስከዚህ እስከታች ድረስ እስከ ኢትዮጵያ ቴሌቪዥን ይዘህ ይሄ በሙሉ ቀጥቃጩ፣ አንጠረኛው፣ ፈረሰኛው፣ ወታደሩ፣ ሲቪል ማህበረሰቡ በሙሉ እዚህ ነበር የሚኖረውና
አጼው ስትል ማንን ነው?
አጼው እንዴ? አዎ። እና እዛ ጋር ቆሞ ነበር አዋጅ የሚናገሩት ህዝቡ ጋር የሚገናኙትና ፊት በር የተባለው ፊት ለፊት ስለሆነ ህዝቡም ፊቱን ወደዛ ዙሮ አልሳቸው ማዞሮ ህዝቡን የሚያውበት ነበርና ይሄንን ታሪክ እኔ ቀደም ብዬ ስለማውቀው ይሄ ቦታ እንደዚህ ቢሆን የሚልም ሐሳብ መጣ እንጂ የወንዝ ዳርቻውን ብቻ ያካተተ ነበር ታስቦ የነበረውና መጨረሻ ላይ ጠቅላይ ሚኒስትሩም በዚህ በሐሳቡ ታመነበት። እንደውም ሰፋ ተብሎ ተደርጎ ከዚህ ይዞ 3 4 ቦታ ነው የሸራተን የላይኛው፣ ይሄ መሃለኛው፣ በሰራተኛ ሰፈርታች፣ አሁን ደግሞ ከቤተ መንግስቱ ጋራዥ ጀርባ ያለው ሁሉ ቦታ ብዙ ሄክታር ቦታ ነው። ያ ሁሉ የወንዝ ዳርቻው ፕሮጀክት ነው እንትን ያለውና
56 ኪሎ ሜትር የሚሸፍን ነው
በአጠቃላይ እና በጣም በጣም ሰፊ የሆነ ቦታ ነው። የስፖርት መዝናኛዎች፣ የህፃናት መጫወቻዎች፣ አምፊቲያትሮች፣ ለሙዚቃ ለተለያዩ አይነት ተግባሮት የሚውሉ ስራዎች ነው የሚሰሩባቸው። ያው እንግዲህ ባርኔሮ ነው ደግሞ እንትኑን ያሸነፈው፣ እነሱ ደግሞ በይበልጥ ውስጥ ይሰራሉ ተብሎ ነው የሚታመንበት።
የዚህ የወንዝ ዳርቻ ፕሮጀክት ስራ ከወዲሁ መጀመሩን ጨረታውን ያሸነፈው የባርኔሮ ኩባንያ ይፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። በሲዳማ የክልልነት ለሲዳማ የክልልነት ጥያቄ ምላሽ ሳይሰጥ መቆየቱንና የውሳኔ ህዝብ ቀን አለመገለጹን የሚቃወም ሰላማዊ ሰልፍ ዛሬ በሐዋሳ ከተማ ተካሂዷል። የሲዳማ በክልል የመደራጀትና ራስን በራስ የማስተዳደር ጥያቄ በፖለቲካ ጣልቃ ገብነት ሳይሆን በህገ መንግስት ብቻ እንዲፈታ በሰልፉ ተጠይቋል። በሰልፉ ከሐዋሳ ከተማና በሲዳማ ዞን ከሚገኙ ሁሉም ወረዳዎች የመጡ በርካታ ሰዎች የተሳተፉበት ሲሆን በሀገሪቱ ታይቷል ያሉትን ለውጥም እንደሚደግፉ ተናግረዋል። በሲዳማ ቀጣላ ባህላዊ ስርዓት የተካሄደው ሰልፍ በሰላማዊ መንገድ መጠናቀቁን ጠቅሶ ዮናታን ዘብዲዮስ ተጨማሪ ዘገባ ከሐዋሳ አስተላልፎልናል።
የሰልፉ አዘጋጅ ኮሚቴ አስተባባሪ አክቲቪስት ወጣት ታሪኩ ለማ ሰልፍ እንዳናደርግ ክልከላ ተጣለብንም፣ ሰብአዊና ዲሞክራሲያዊ መብታችን አልተቀማንም ብሏል። በኃይል የህዝብ ድምጽ የማፈንና አልፎ ተርፎም ህይወት በማጥፋት ዝም የማሰኘት ተግባር አልተፈጸመም። ይህ ታዲያም አሁን በኢትዮጵያ ያለው የለውጥ ውጤት ነው ብሏል። ይሁን እንጂ ለውጡ ዘለቂታዊ የሚሆነው ለዘመናት የቆየውን የሲዳማ ህዝብ ጥያቄ ሲመለስ መሆኑን ተናግሯል። የሲዳማ በክልል የመደራጀት ጥያቄ በዞንና በክልል ምክር ቤት እውቅና አግኝቶ ምርጫ ቦርድ ህዝበ ውሳኔ እንዲያስፈጽም ደብዳቤ የተላከ ቢሆንም ዘግይቷል ብሏል። የሲዳማ ጥያቄ እንዳይመለስ የሚያደርጉ አካላት መኖራቸውን የተናገረው ታሪኩ ከጸባጫርነት ተልኳቸው እንዲቆጠቡ ጠይቆ እጅቶች ወይም የሲዳማ ወጣቶች ይህንን የማያደርጉ ከሆነ ትግላቸውን አጠናክሮ እንደሚቀጥሉ ተናግሯል።
የህዝባችን ብልጽግና ሰላም ወዳድነት ከሚንቀሳቀሱ አርባ ደቂቃ በመጣቀም በሀገራችን የመጀመሪያው ዴሞክራሲያዊ መብትና የህግ የበላይነት እውን እንድታለጡ አሁንም ጥሪ እናቀርባለን። የህዝባችንን ጥያቄ ይህ ህገ መንግስታዊ በሆነ መልኩ ለመመለስ የሚደረጉ ጥረቶች እጄ አምርሮ ይታገላል። የተከበራችሁ የሐዋሳ ከተማ ነዋሪ የና ህልውና በሲዳማ ህልውና ማጣፈና የሚለቃቀል አይደለም። ይህ ለመመስረት እናንተ በላይ እማን የለም። ለሐዋሳ መድመቅና በሁሉም ተመራጭ ከተማ መሆን ከተማዋ ካላት ተፈጥሮና ስትራቴጂካ አቀማመጥ በተለየ የሲዳማ አካታትነትና እንግዳ ተቀባይነት ምን ያህል ቦታ እንደነበረው የእናንተው ግልጽ ነው።
የሰልፉ የሚዲያና የኮሚኒኬሽን አስተባባሪ ወጣት ሳሙኤል ብላይኔም የሰልፉ ዋና ዓላማ የሲዳማ ህዝብ ለዘመናት ሲጠይቅ የቆየውን ራስን በራስ ማስተዳደርና በክልል የመደራጀት ህገ መንግስታዊ መብት ምላሽ እንዲያገኝ ግፊት ማድረግ እንደሆነ ተናግሯል። በመሆኑም የሲዳማ የክልልነት ጥያቄ ምላሽ ሳይሰጥ መቆየቱና ህዝበ ውሳኔ ቀን አለመገለጹን የሚቃወም ሰላማዊ ሰልፍ በሰላማዊ መንገድ አድርገናል ነው ያሉም።
በዚህ ሰልፍም የተለያዩ የሲዳማ ተወላጆች የአዋሳ ነዋሪዎች ተሳታፊ ሆነዋሉ። ከህፃናት እስከ አዋቂዎች ድረስ ዛሬ በሲዳማ ሎጥ በሚባል አካባቢ መነሻው ይታሉ ሰልፉ ከዚህ በፊት ከማሳት በ1994 ዓ.ም ተመሳሳይ ጥያቄ አንግቦ የወደቁ ወንድሞቻችን ከማሳት እነሱን ለማሰብ ከዛ ነው መነሻ ያደረገው እና አሁን በሰላማዊ መልኩ ሰልፉ ያ እንደሚታወቀው ወደ ሐዋሳ ኢንተርናሽናል ስቴዲየም ሰዎች እየገቡ ነው ያሉት እና ፍጹም ሰላማዊ ነበረ።
የሰልፉ ተሳታፊና የእጀቱ አባል ዶክተር ማህተ መንገሻም የሲዳማ በክልል የመደራጀት ጥያቄ በፖለቲካ ጣልቃ ገብነት ሳይሆን በህገ መንግስቱ ብቻ እንዲመለስ ጠይቋል።
የሪፈረንደም ቀን እንዲነገረን እንፈልጋለን። ቶ ይህም ህገ መንግስታዊ ሂደት ነው። ይህን አስመልክተን ነው እንግዲህ ቀኑ ሳይቆረጥ በመቆየቱ ነው የተዘጋጀው። ሌላኛው እንግዲህ የተዘጋጀው በአሁኑ ጊዜ አቃፊ ፌደራላዊ ስርዓት አለን ብለን ነው የምናስበው። ይህን ፌደራላዊ ስርዓትን ደግፈን አሁን ባለው ህገ መንግስታዊ ጥያቄያችን ለማስኬድ ይህንን ታሳቢ ያደርጋል። ሌላኛው እንግዲህ አሁን ጥያቄያችን እያዘገየ ያለው ብለን የምናስበው ደደን ነው።
የሰልፉ ተሳታፊ ፍሮ ገረሞ በበኩሉ የከተማው አስተዳደር እውቅና ሰጥቶ ሰልፍ መውጣታቸውን ተናግሮ ሰልፍ እንድንወጣ አስገደደን የክልሉና የፌደራል መንግስት ጥያቄያችንን በተመለከተ ዝምታ መምረጡ ነው ብሏል። የሲዳማ ክልል ጥያቄ ተከትሎ የሚሰጠው ሌላ ትርጉም አግባብና ተገቢ አለመሆኑን ገልጿል። በሌሎች የክልሉ ብሔር ብሔረሰቦችም ላይ ጉዳት አያስከትልም ስል ተደምጧል። ሰልፉ በሲዳማ ቄጠላ ባህላዊ ስርዓት የተደረገ ሲሆን አባቶችም በቄጠላ ስርዓት በሚያሰሙት ቅራኔ ዜማ ንጉስ ቃል ገብቷል መንግስት ማለታቸውን ነው አባቶቹ፣ ንጉስ ደግሞ አይዋሽም ስሉ ተደምጧል። ህገ መንግስቱን ተከትሎ ለጥያቄያችንም መንግስት ምላሽ ይስጥ ብለዋል። የ የአዋሳ ከተማ አስተዳደር ምክትል ከንቲባ አቶ ስኳራ ሹዳ በክልል መደራጀት ፍላጎት በሕገ መንግስቱ መሰረት በተደጋጋሚ ጊዜ የተጠየቀ ጥያቄ ቢሆንም በተለያዩ ስልቶች በተለያዩ ወቅት ተቀልብሶ ነው ያሉትም። እኩልነትና ፍትሐዊነት በሁሉም ኢትዮጵያውያን ዘንድ ማረጋገጥ እንደሚያስፈልግ ተናግረው ፌደራላዊ ስርዓት ማራመድ አህዳዊ መንግስት መቃወምን እንጂ ለብሔራዊ መግባባት እንቅፋት መሆኑን አያመለክትም ብሏል። እውነተኛና ትክክለኛ ትግል ግን አሸናፊ መሆኑን ሁሉም ሕዝብ መገንዘብ አለበት ብሏል።
ትግል የሚደረገው ግንኙነት ለመጠበቅ ወይንም ስታትስ ኮ በሚጠብቁና ለለውጥ በሚፋለሙ ኃይሎች መካከል በመሆኑ ውጤቱ የሚዘገይ ቢሆን እንኳን ለውጥ አሸናፊ እንደሚሆንና ፈጽሞ ማስቆም እንደማይቻል ገነዘበው ይገባል። ሲዳማ የብሔር ማንነትና የራስ ዕድል በራስ የመወሰን ዕድል መብት ተጎናጸፈው ዛሬ ሳይሆን መላው ኢትዮጵያውያን በደማቸውና በጥንታቸው ከብሔረሰቦች እስር ቤት ተፈተው በሜዳቸውና በአደባባቸው የሚችሉትን ጨዋታቸውን መጫወት የጀመሩ ቀን 1977 ዓመተ ምህረት የኢፌዴሪ ህገ መንግስት የጸደቀ ዕለት ነው።
በዚህ አጋጣሚ የጸጥታ ችግር እንዳይፈጠር የከተማዋን ሰላምና ደህንነት ለማስጠበቅ መንግስት ሙሉ ኃላፊነት ወስዶ ሰልፉ ያለ እንከን ተካሂዷል። ከዚህ በቀደም ተመሳሳይ ጥያቄ ተጠይቁ የነበሩ የሰላም ልጆች ተሰውተውበታል ከሚሉበት ከሌሎቅ አካባቢ ከጠዋቱ አንድ ሰዓት መነሻ በማድረግ ወደ ሐዋሳ ለመቀም ስታዲየም በማቅናት ሰልፉ ልክ እኩለ ቀን ሲሆን ሰላማዊ በሆነ መንገድ ተጠናቋል። ከጸጥታው ኃይል በተጨማሪ ወጣቶች ሰልፉ ያለ ጸጥታ ችግር እንዲጠናቀቅ ከፍተኛ አስተዋጽኦ አበርክቷል። በሰልፉ ከሐዋሳ ከተማና በሲዳማ ዞን ከሚገኙ ሁሉም ወረዳዎች የመጡ በርካታ ህዝብ የተሳተፈ ሲሆን በአገሪቱ ታይቷል ያሉትን ለውጥ እንደሚደግፉ የሚገልጹ፣ ህገ መንግስት እንዲከበር የሚጠይቁና የህዝብ ውሳኔ ቀን ይገለጽ፣ በፌዴራሊዝም ስርዓት ድርድር አይኖረንም የሚሉና ሌሎች መፈክሮች ተደምጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብግዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። የተከበራችሁ አድማጮች፣ ይህንን የረቡዕ የሐሙስ የካቲት 14 2011 ዓመተ ምህረት ምሽት ስርጭታችንን እየተከታተላችሁ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን በዕለቱ አብይ ርዕስነት የተያዘው ከአዲስ አበባ ወጣ ብሎ ኦሮሚያ ክልል ውስጥ በሚገኘው ለገጣፎ አካባቢ ከአርሶ አደር ላይ መሬት ገዝተው የገነቡት ቤት ሕገወጥ ነው በሚል እንዲፈርስ መደረጉ በአደባባይ የተፈጸመብን በደል ነው ሲሉ ነዋሪዎች ያሰሙትን አቤቱታ የሚመለከተው ዘገባ ተጠናቅሮ ደርሶናል። የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮም ምላሽ ሰጥቷል። ዘገባውን ያጠናቀረችው ጽዮን ግርማ ዝግጅቷን ጨርሳ ስቱዲዮ አብራኝ ትገኛለች። ጽዮን፣ ያንቺ ነው አየሩ።
በለገጣፎ መኖሪያ ቤት እንደፈረሰባቸው በስልክ ለአሜሪካ ድምጽ የተናገሩ ነዋሪዎች በአካባቢው መሬቱን ከአርሶ አደሮች ላይ ገዝተው በተለያየ ዋጋ ከትንሽ እስከ ትልቅ ቤት መገንባታቸውን ይናገራሉ። መሬቱን ሲገዙ አርሶ አደሮቹ የአፈር ግብር መክፈላቸውን የሚያሳይ ሰነድ መመልከታቸውን ይገልጻሉ። ከዛም በኋላ ግብር መክፈላቸውን፣ መብራትና ውሃ በህጋዊ መንገድ ማስገባታቸውንም ይናገራሉ። ይህ ሲሆን መሐንዲሶች መጥተው ቦታውን አይተው ማረጋገጫ ሲሰጥ የሚፈጸመው መሆኑንም ይገልጻሉ። በአካባቢያቸውም የልማት ማህበር አቋቁመው መንገድ ጭምር ማሰራታቸውንም ይናገራሉ። አንዳንዶቹ ከ1997 ዓመተ ምህረት ጀምሮ በአካባቢው መኖራቸውን እስከ 7ና ከዛ ቀናት ባነሰ በተሰጠ ማስጠንቀቂያ ግን ቤታቸው እንደፈረሰባቸው ይገልጻሉ። በስልክ ያነጋገርናቸው አንድ ነዋሪ እንደሚናገሩት ለደላላ 30,000 ብር ከፍለው 400,000 ብር መሬት መግዛታቸውንና በዛ ላይ ደግሞ ቤት ሰራሁበት ይላሉ።
ትንሽ ቤት አለው፣ ግን እንደ ትልቅ ቤት አልተሰራበትም። ሁለት ክላስ ቤት ነበረ መጀመሪያ። ያን ሁለት ክላስ ቀጥ ይሄ ሰርቼ ነው አሁን ይኸው ዛሬ ፈረሰ።
ምን ያህል ብር አውጥተው ሰሩ?
ከአንድ ሚሊዮን በላይ ይሆናል ብሩ። ያው ሀገር የሚያጠው ነው ቤቱ።
ትልቅ ቤት ነው?
አዎ ትልቅ ቤት ነው።
አሁንም አዋራሽ የፈረሰው ቤት ላይ ቁጭ ብዬ ልጆቼን በትኜ በሀዘን ውስጥ ሆኜ ነው የምናገረው። ምንም የለኝም፣ መንግስት እንዳደረገ ያድርገኝ ብዬ መንገድ ላይ ቁጭ ብያለሁ ይላሉ። ሌላው ነዋሪ ደግሞ በ7,000 ብር ከ12 ዓመት በፊት የገዛሁት ቦታ ላይ ቤት ሰርቼ ነበር ይላሉ።
የዚህን ገባሁት በኢትዮጵያ አቆጣጠር በ1998 ዓመተ ምህረት
ከማን ላይ ነው የገዙት?
አርሶ አደር ነበረ ያኔ። አርሶ አደር ነው፣ ምንም የከተማ ልማትም የለውም። ከእርሻ መሬታቸው ነው የሸጡልኝ።
ከእርሻ መሬቱ ላይ እሳቸው ሲሸጡሎት ህጋዊ ነው ህጋዊ አይደለም፣ መግዛት እችላለሁ መግዛት አልችልም ብለው አላጣሩም?
ገበሬዎች ናቸው። ገበሬዎች ስለነበሩ ወደ ከተማ አልዞረም እና ገበሬዎች ናቸው። እኛ ከገበሬዎች ነው የገዛ ነው። አፈር ግብራቸውን አይተን እያረሱት ያለው ከማሳቸው ነው የገዛ ነው።
መሬት መግዛት ይቻላል ከገበሬ ላይ?
ከገበሬ ላይ እንግዲህ ያው ገበሬዎች ስለነበሩ እኛ የቤት ችግር ስላለብን ተከራይተን የልጆች አባት ላይ ተከራይቼ ምናምን ስለምኖር ስለተሰደሱ ከዛ ገዛ ማለት ችግራችንን እንትን ለማለት ነው።
እዚህ ምን ሰሩበት እርስዎ ከገበሬ ላይ ገዝተው?
ትልቅ ቤት ሰራሁበት ማለት ያው የጭቃ ቤት ላይ 65 ቆርቆሮ ቤት ሰራሁበት። ግብር አለኝ ከሁለት ሶስት ጀምሮ እስካሁን ድረስ እየገበርኩ ነው። ግብር አለ፣ ውሃ አለኝ፣ መብራት አለኝ። መሀንዲሶች መጥተው አይተውን ሁለት ሶስት የመጥተው ከአንደኛ መጀመሪያ አለ መንገድ ላይ ነው ተብዬ ፕላኑ መንገድ ላይ ያዛል ተብሎ ከመንገድ ፕላኑን አነሱብኝ፣ ቤቱን አፈረሱብኝ። እንደገና ደግሞ ደግሜ ድጋ በ2005 ዓ.ም. እንደገና ሰራው ወደዚህ ማለት ነው ከመንገድ ይመጣ ሁኝ። ከዛ በኋላ ውሃ አስገባን፣ መብራት አስገባን፣ መንገድ ልማት ሰራን። ይህንን ሁሉ እያደረግን ባለበት ሰዓት ነው 500 አሁን ያፈረሱ።
ነዋሪዎቹ አሁን ከነ ቤተሰቦቻቸው መንገድ ላይ መውደቃቸውን ገልጸው እስከ ዛሬ ድረስ ቤት ሰርተን ቤተሰብ መስረተን ወልደንና ከብደን ስንኖር ምንም ሳንባል አሁን ህግ ወጥ ነው በሚል እንዲፈርስ መደረጉ በአደባባይ የተፈጸመብን በደል ነው ይላሉ። አቤቱታም እንዳናቀርብ የኦሮሚያ ልዩ ኃይል ፖሊስ አብሮ በመሆን በአካባቢው ላይ እንዳንኖር አድርገው አፈረሱብን ሲሉ አቤቱታቸውን ያሰማሉ። በዚህ ጉዳይ ላይ የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮ ኃላፊ ዶክተር ሚልኬሳ ሚዴጋ ከገበሬ ላይ መሬት መግዛት በራሱ ህግ ወጥነት ነው ሲሉ ለቪኦኤ ተናግረዋል። በየትኛው ህግ ነው ቤቶቹ እንዲፈርስ የተደረጉት ስል አነጋግሬያቸው ነበር።
የሊዝ አዋጅ ህግ አለ በፌደራል መንግስት የወጣ በ2004 አካባቢ የወጣ 7/2004 የሚባለው አዋጅ ነው። አዋጅ የሚደነግገው መሬት የሚተላለፈው በሁለት መንገድ ብቻ ነው ይላል። እሱም አንዱ በምደባ ነው፣ ስልጣን ያለው መንግስት ወስኖ ማለት ነው። ሌላ ቦታ ነው፣ ይሄ በውድድር ነው። ስለዚህ ከዚህ ከሁለቱ መንገድ ውጪ መሬት የሊዝ አዋጅ የከተማ መሬትን ለማስተዳደር የወጣ አዋጅ ነው። በዚህ ሊዝ አዋጅ መሰረት በሁለት መንገድ ብቻ ነው የሚተላለፈው። ደንቦችም አሉ። ስለዚህ ህጎችን መሰረት አድርጎ ነው እንግዲህ ዋናው አላማው ከተሞች በሊዝ እንዲተዳደሩ ነው ያለው አላማው። የሊዝ ስርዓት በተለይ የኦሮሚያ ብዙም አልሄደበትም። ከ649 ከተሞች ወደ 40 የሆኑ ወደ ሊዝ ስርዓት የገቡት። ይህ ሊዝ ስርዓት ውስጥ የገቡት ራሱ ህገወጥ ግንባታዎችንም ለማስተካከል ብዙም አልሄድንበትም፣ ግን ሌሎቹ ክልሎች ብዙ ሄዶበታል። ትግራይ ክልል ብዙ ሄዶበታል። አማራ ክልልም የተወሰነ ሄደዋል። ህገወጥ ግንባታ ግን ሁሉም ቦታ እያስቸገረ ያለው እንትን ነው። ያው ዞሮ ዞሮ የለገጣፎ ያልሽው ደግሞ አብዛኛው ገደላማ አካባቢ ነው እየተገነባ ያለው። ወንዝ ዳር ነው እየተገነባ ያለው። ግሪነሪ ኤሪያዎች ላይ ነው የሚገነቡት። እንደውም አንዳንድ ደግሞ መንግስት ካሳ ከፍሎ ለልማት አዘጋጀው መሬት ላይ ነው ህገወጥ እየተገነባ ያለ። ስለዚህ ይሄንን ወደ መስመር ማስያዝ በህጉ መሰረት በሊዝ ህግ መሰረት የፌደራል ህጎች መሰረት አድርጎ የከተማው ፕላን መሰረት አድርጎ የህገ በላይነትን የማስከበር ሁኔታ ሲመጣ እንግዲህ ሻሸመኔ ላይም ብዙ ቤቶችን አፈርሰናል። ቡራዩ ላይም ብዙ ቤቶች ፈርሰዋል። ሰበታ ላይም ተመሳሳይ ከእሁድ ጀምሮ እስከ ዛሬ ድረስ ደግሞ መቱ ላይ 611 ቤቶች ፈርሰዋል። እንደው ፎቅ ጭምር ማለት ነው። የለገጣፎ ብቻ ለምን ፒክ ተደርጎ እንደ አንድ ብቻ ተወስዶ ለምን ታርጌት እንደተደረገ አላውቅም።
እስቲ እንግዲህ ዶክተር ሚልኬሳ በደንብ አብራርተውታል። ከህጋዊነቱ አኳያ በደንብ አስረድተዋል። ይሄ በህጋዊ መልኩ ፕላን ያለው በደንብ በማስተር ፕላን ላይ የተመሰረተ ከተማ መገንባት የሚለው ነገር እሱ ሁሉ በተገቢው መንገድ ያስረዱ ይመስለኛል። ግን ቀደም ብለው እርሶም እንደጠቀሱት ነዋሪዎቹም እንደሚያነሱት ኦሮሚያ ክልልንም ሆነ ሌሎቹ የኢትዮጵያ ከተሞች በጣም በህገ ወጥ አሰራር በተለይ ከመሬት ጋር በተያያዘ በህገ ወጥ አሰራር ስር እንደነበሩ ሲነገር ቆይቷል። ለምሳሌ እነዚህ ሰዎች ከአርሶ አደሮች ላይ ነው መሬቱን የገዙት። ሲገነቡት የከተማው አስተዳደር ነበረ። ቤቶቹን ሲሰሩ መብራት ሲያስገቡ ውሃ ሲያስገቡ የከተማው አስተዳደር እዛው
በነበረበት ቦታ አለ። ከዚህ ቀደም ደግሞ እንደዚህ ያደረጉ ሰዎች በኋላ ወደ ህጋዊ መንገድ ገብተው ካርታም የሚያገኙበት መንገድ ነበር። ይሄ ጥፋት ከሰዎቹ ከገዙት ሰዎች እኩል በመንግስቱ አስተዳደር ኦሮሚያ ክልል መንግስት አስተዳደርም ጭምር አብሮ የተሰራ ጥፋት እንደሆነ ይታየኛል። ምክንያቱም ከ12 አመት ከ15 አመት በላይ እያየው የተሰራ ነገር ነውና ይሄ ነገር ህገወጥ ነው ተብሎ ሲመጣ ሰዎቹ ላይ እርምጃ ሲወሰድ በመንግስት በኩል የተሰራው ጥፋት በመንድነው የሚካካሰው? አሁን እነዚህ ሰዎች ሰርተው ሀብታቸውን ገንዘባቸውን አፍስሰዋል እዚህ ቤት ላይ እንዴት ተደርጎ ነው የሚካካስላቸው የመንግስቱ ጥፋት?
ያቄሽ ልክ ነው። ለዚህ ችግር ዋናው መንስኤ እንግዲህ የመንግስት ድርሻ ከፍተኛ መሆኑን ይገልጻል። ይሄ ማለት ነው አስቀድመው ፕሪቨንት ማድረጉ ይቀል ነበር ይሻላል። እሱ ነው የሚመረጠው። ህግ ሲወጣም ለመከልከል ነው። ህገወጥ ግንባታዎች እንዳይካሄዱ ነው። ለምን አልተከለከለም? የመንግስት ድርሻ ምንድን ነው? ምንስ እያደረጋችሁ ያልሹ? አንደኛ በተለይ 2006 2007 አካባቢ ነው በአብዛኛው የተገነባው። እኛ ዳታ አለ። በአብዛኛው የነበረው መዋቅርም ደካማ በመሆኑ አንዳንዴ ደግሞ እዛ ውስጥ ህገወጥ ግንባታ የሚሳተፉ ሰዎችም አሉ። ምንም ለይተናል እኛ እርምጃ የወሰንበት ኤሪያዎች አሉ። አንዳንዴ ደግሞ አንዳንዶችም ፎግ ስታይል የሚባል የመሳሰት ያላቸው የሆነ ቦታ ይሰጡና ከዛ አርጎ እንደ እንቁራሪት ዘለው ሌላ ቦታ ይሰጣሉ። እቺ መሀል ላይ ያለች ደግሞ ለህገወጥ የምትዳረግ መሬት ሆና አግኝተናል። ስለዚህ የመሬት ወረራ ላይ የተሳተፉ መንግስቶችን የታሰሩበት አለ። ደላሎችንም አንዳንድ ከተሞች ላይ ተጨባጭ ማስረጃ የተደገፈ ነገር ሲገኝ የታሰሩበት ሁኔታ አለ። የተባረሩ ሰራተኞቻችን አሉ፣ አመራሮቻችን አሉ። ይሄ ነገር ይቀጥላል። በምን እዚህ ህገወጥ ነገር ውስጥ የተሳተፉ ሰዎች አንተ ዝም ብሎ ማየት ራሱ ህገወጥ ነው፣ ያስቀጣል። በተለይ የፌዴራሉ የሊዝ ህግ 7/1/2004 የምለው የመንግስት አመራር ሆኖም ቁጭ ብሎ ያየ ይሄ ነገር ሲገነባ ያየ ፍርድ ከአምስት አመት እስከ 7 አመት ያፈርድበታል። የገነባ ደግሞ የገነባ ሰው ህጉን ጥሶ ህገወጥ ግንባታ አካሄደው በሁለቱ መንገዶች በምደባና ከጫረታና ከምደባ ውጭ የገነቡ ሰዎች ደግሞ 7 አመት እስከ 15 አመት ጽኑ እስራት እንደሚጠብቃቸው ይደነግጋል። ግን ወደዛ ህገወጥ ግንባታ ላይ የተሳተፉ ሰዎችንም ለህግ ብዙም የቀረበበት ሁኔታ የለም። ግን ዝም ብሎ ተብሎ ንብረታችሁን አንሱ ነው የሚባል እንጂ
እንግዲህ አሁን እርስዎም እንዳሉት የቤቶች ችግር አለ፣ ህጉንም አስቀምጠዋል። እንደዚህ አይነት ቤት የሚሰሩ ሰዎች አብዛኞቹ ለፍቶ አዳሪ የሚባሉ አይነት ሰዎች ናቸው። ጥረው ተጋግረው አንዳንዶቹ እንደሚሰጡት ግማሾቹ አረብ ሀገር እዚህም ሀገር እንደዚህ የተለያየ ነገር ለፍተው ሲሰሩ እንደነበረ ይናገራሉና እነሱ ናቸው ቤታቸው የፈረሰባቸው። አሁን መንግስት እንግዲህ እንደ መንግስትነቱ ፈርሷል ቤቱ ህገወጥ ነው ተብለው አሁን ዞር በሉ ነው የሚባሉት? እንዴት ነው እነዚህን ሰዎች መንግስት የሚያያቸው? እንዴት ነው መተዋቸው? ምን ነው ቀጣይታቸው?
ጀመሪያውኑ ሰው ህገወጥ ሲሳተፍ የሚከተለው ህግ መሆኑን ያውቃል። ያው የሊዝ አዋጁ ህጉ በግልጽ ቋንቋ 7/1 ያልኩሽ 34ኛው አንቀጽ ላይ በግልጽ ቋንቋ እስር ነው የሚጠብቃቸው ይላል። ከሰባት አመት እስከ 15 አመት ጽኑ እስራት ይላል። ወደ መቀጮ ደግሞ የሚቀርበት ከሆነ ከ200,000 ያስቀጣል። እንግዲህ ህጉን ጠበቃ አደረግ ነው ማሰር ነው ህግ ነው እንግዲህ። ግን እሱን አላልንም እኛ። አንዴ ሰው እያወቅን ሀብቱን አፍስሷል። ቢያንስ ሀብቱን ወስደው ከላይ ያለውን ሽጠው ቤት ተከራይቶ እንዲወጣ ያው ሰብአዊነትም ስላለ፣ ግን ህጉን መፍራት ነበረብን መጀመሪያ።
ዶክተር ሚልከሳ እንደሚሉት የኦሮሚያ ክልል እርምጃ የወሰደው ህገ ወጥ የሆነውን አሰራር ወደ ህጋዊነት ለማስገባት ለንግድ የተያዙትን ቦታዎች ለንግድ በመስጠት የኢኮኖሚ ተጠቃሚነትን ለማስፋት እንደዚሁም ደግሞ ለአረንጓዴ ወይም ለመናፈሻ ስፍራ ተብሎ የተያዙትን ለመናፈሻ ስፍራ ለማድረግ ሰዎች ለመኖሪያ ቤት ከፈለጉ ግን በህጋዊ አሰራርን ተከትለው በዛ መንገድ መሄድ እንደሚችሉ ገልጸዋል። በሌላ በኩል በአንድ ወይም በተወሰኑ ብሔሮች ላይ ብቻ የተወሰደ እርምጃ ነው ተብሎ የሚጠቀሰው ትክክል እንዳልሆነ ገልጸው በአጠቃላይ በተሰራው ጥናት መሰረት ህገወጥ ነው ናቸው ተብሎ የተቀመጡት ቤቶች በሙሉ መፍረሳቸውን አረጋግጠዋል።
ጽዮን ግርማን ለዘገባዋ እናመሰግናለን። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስንሸጋገር ደግሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሜክሲኮና በሀገራቸው ድንበር ላይ የግንብ አጥር ለማቆም በሚል ያወጁትን የአስቸኳይ ጊዜ ሁኔታ ለማሳገድ በፍርድ ቤት ክስ በመሰረቱ 16 ግዛቶች ላይ ውግዘት አሰምተዋል። የፕሬዝደንቱ እርምጃ ህገ ወጥና ህገ መንግስቱንም የጣሰ ነው የሚሉት የግዛቶቹ አቃቢያን ህግ ውሳኔ እስኪሰጥም ፕሬዝደንቱ የድንበሩን አጥር ጉዳይ ማንቀሳቀስ እንዳይችሉ ትዕዛዝ በችሎት እንዲሰጥላቸው ጠይቀዋል። የዋይት ሀውስ ሪፖርተራችን ፓትሲ ዊዳኩስዋራ ያጠናቀረችው ዘገባ አለ። ትዝታ በላቸው ይዘዋለች።
በሺዎች የሚቆጠሩ ከማዕከላዊ አሜሪካ ሀገሮች የተነሱ ፍልሰተኞች ዩናይትድ ስቴትስ እና ሜክሲኮ በሚዋሰኑባቸው ኬላዎች ላይ የጥገኝነት ጥያቄ ያቀረቡ ባሉበት በያዝነው የአውሮፓ ወር መጀመሪያ አካባቢ የወሰን ጥበቃ ካፊሮች አንዳንድ የልምምድ እንቅስቃሴዎችን ሲያደርጉ ታይተዋል። የፍልሰተኞቹን በበዛ ቁጥር ወደ ዩናይትድ ስቴትስ መጠጋት ወረራ ሲሉ ጠርተውታል ፕሬዝደንቱ። አያይዘውም ያወጡትን ያስቸኳይ ጊዜ አዋጅ የተቃወሙ 16 የዩናይትድ ስቴትስ ግዛቶች በሕግ ፊት ክስ መስርተዋል። ከግዛቶቹ አቃቢያን ሕግ መካከል ቡኑን የሚመሩት የካሊፎርኒያው ጠቅላይ አቃቤ ሕግ ሃቪየር ቤሴራ ይገኙበታል።
The president does not have power to act frivolously taking the powers of this
ፕሬዝዳንቱ በቂ ምክንያት ሳይኖራቸው 240 አመታት እድሜ ያስቆጠረውን የዲሞክራሲ ባህል ቸል ብለው በዘፈቀደ አሰራሮቹ ከታለሙበት ዓላማ ውጪ የመጠቀም ስልጣን የላቸውም።
ፕሬዝዳንት ትራምፕ ያስቸኳይ ጊዜ ሁኔታውን ባለፈው ሳምንት ያወጁት የጠየቁትን $5.7 ቢሊዮን የአጥር ማቆሚያ ወጪ ጥያቄ የተወካዮች ምክር ቤት ውድቅ ካደረገባቸው በኋላ ነው። ፕሬዝደንቱ ትላንት በትዊተር ባሰራጩት መልእክት በከሰሷቸው ግዛቶች ላይ የቁጣ ቃላት አውርደው ለክሱ ዴሞክራቶችን ተጠያቂ አድርገዋል።
We have absolute right to do that. I have an absolute right to call national security. We need strong
ያን ለማድረግ ሙሉ መብት አለን። ብሔራዊ ደህንነት ለመደንገግም ፍጹም መብት አለኝ። ጠንካራ ድንበር ያስፈልገናል።
ክሱ የያዘው ማመልከቻ ጉዳዩ በሕግ የታየ በሚቆይበት ጊዜ ውስጥ ፕሬዝደንቱ ያሰቡትን አጥር የማቆም እንቅስቃሴ እንዳይጀምሩ እንዲታገድም የሚጠይቅ ነው። የብሩኪንግስ ተቋም ባልደረባ ስካት አንደርሰን ለቪኦኤ በሰጡት ትንታኔ የመሬት ይዞታ የውጭ ጉዳዮችን አንስተዋል።
If the government goes onto someone's property, builds part of the wall, or takes the money and starts spending it on contractors,
መንግስት በፈቃዱ የግለሰቦችን ይዞታ በመተላለፍ አጥር ቢያጥር አሊያም ገንዘባቸውን ወስዶ ለተቋራጭ ስራ ወይም ለግንባታ መሳሪያዎች ክፍያ ቢፈጽምበት ይሄ የኋላ ብዙ መዘዝ የሚያስከትል አይመለስ የፈተናም ደቃይ ነው። በመሆኑም በኔ ግምት በጉዳዩ ከሳሽ ሆነው የሚቀርቡ ወገኖች መንግስት ጉዳዩ ሆነኛ የህግ ልባት እስኪያገኝ ድረስ አጥር ለማጠር ያዘውን እቅድ እንዲገታ የሚያስገድድ በቂ መከራከሪያ የሚኖራቸው ይመስለኛል።
በፕሬዝደንቱ ያስቸኳይ ጊዜ አዋጅ ላይ ያደባባይ ተቃውሞዎች እየተነሱ ናቸው። በችሎት ፊት እየተመሰረቱ ያሉ ክሶችም እየሰፉ ሲሆን ለትርፍ ያልቆሙ ድርጅቶችም እንደ ግዛቶቹ ሁሉ የራሳቸውን ዶሴ በተናጠል ከፍተዋል። ይህ የህግ ሂደት የተወሳሰበ ሊሆን እንደሚችል የጆርጅ ዋሽንግተን ዩኒቨርሲቲ የህግ ባለሙያ ፖል ሺፍ በርመን ይናገራሉ።
most of the provisions in the federal code for the declaration of a national emergency.
ብሔራዊ አስቸኳይ ጊዜ ድንጋጌ መቼና እንደምን ባለ ሁኔታዎች ሊደነገግ ይችላል? አለም ብሔራዊ አስቸኳይ ጊዜ ድንጋጌ ማውጣት የሚያስችሉ ምን አይነት ሁኔታዎች ናቸው? የሚሉትን ዝርዝሮች አስመልክቶ ሁነኛ መመዘኛ የለም። ስለሆነም የፍትህ ስርዓቱ የሚያስቀምጠው ግልጽ ትርጓሜ ያለው መለኪያ የለም ማለት ይቻላል። እንደውነቱ ከሆነ ይሄ በመሰረቱ በድንጋጌዎቹ በራሳቸው የሚታይ ችግር ነው።
ውዝግቡና እሰጣ ገባው ሙሉ መፍቴ እስኪያገኝ ወራትና አመታትም ሊፈጅ እንደሚችል የብሩኪንግስ ኢንስቲቱቱ ስካት አንደርሰን ተቆመዋል።
At which point a new Congress or a new president may not be as committed to this agenda.
ይህን በመሰለው ሁኔታ አዲስ የሚሰየም ምክር ቤት አሊያም አዲስ የሚመረጥ ፕሬዝዳንት ይህን አጀንዳ ተፈጻሚ ለማድረግ በቁርጠኝነት የሚነሳሳበት እድል የጠበበ ሊሆን ይችላል። የዩናይትድ ስቴትስ ምክር ቤት ፕሬዝዳንቱ አስፈጽምባቸዋለሁ የሚላቸውን የማስፈጸሚያ ስልጣኖቹን በእጅጉ የሚገድብ አዝማሚያም ሊከተል ይችላል።
ይህ በእንዲህ እንዳለም በምክር ቤቱ የዲሞክራቲክ ፓርቲ አባላት የፕሬዝደንቱን ያስቸኳይ ጊዜ አዋጅ በመቃወም ክስ ሊያቀርቡ ይችላሉ። ይህም ትራምፕ የድንበር አጥር ለማቆም ለያዙት እቅድ ተጨማሪ ፈተና ሊሆን ይችላል ተብሏል።
በ22 በ25 እና በ31 ሜትር ባንድ ከአሜሪካ ድምጽ ራዲዮ ጣቢያ እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተርም VOA amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን በፌስቡክ ላይቭ በቀጥታም ተከታተሉ። እያስተናገድናችሁ ያለነው ሰለሞን አባተና ቆንጂታዮ። የምሽቱ የአየር ስርጭት ፕሮዲውሰር ብራን ኃይሉ ነች። ቴክኒሻን አይደን ኡትኮ። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የዜናና የመጽሔት ትንታኔ ክፍለ ጊዜያችን ተጠናቀቀ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ46 ደቂቃ ነው። ወደ ተከታዩ እናልፋለን። ባህልና ህብረተሰብ።
ኢትዮጵያና ኤርትራን በተመለከተ ካሁን ወዲያ ዜማችን፣ ቅዳሴያችንና መዝሙራችን ሰላም ነው ብለዋል ሰሞኑን ሐዋሳ ከተማ ውስጥ የተገኙ የኤርትራ ባህል ቡድን አባላት። የሐዋሳ ከተማ ነዋሪዎች የባህል ቡድኑ ሐዋሳ በመገኘቱ መደሰታቸውን ገልጸዋል። ባለፈው ሰኞ ለእንግዶቹ ከቢሻንጉራቻ ከተማ ጀምሮ ደማቅ አቀባበል የተደረገ ሲሆን በሲዳማ ባህል አዳራሽ የክልሉ የሥራ ኃላፊዎች በተገኙበት የሙዚቃ ዝግጅት ቀርቧል። ቡድኑ የሐዋሳን የኢንዱስትሪ ፓርክም ጎብኝቷል። ዮናታን ዘብዲዮስ ዝርዝሩን ይዟል።
ባህልና የኪነ ጥበብ ቡድን ወደ ሐዋሳ ሲመጣ ደማቅ አቀባበል ተደርጎላቸዋል። ዛሬ ደግሞ በሐዋሳ ከተማ የሚኖሩ ኤርትራውያን፣ የሐዋሳ ከተማ ነዋሪዎች፣ የመንግስት ሥራ ኃላፊዎችና ተጋባዥ እንግዶች በታደሙበት የሁለቱን አገራት የሰላም ግንኙነት የሚያጠናክር የሙዚቃ ቅንብር ቀርቧል። በዚህ ወቅት የክልሉ ምክር ቤት አፈ ጉባኤ ወይዘሮ ሄለን ደበበ እንዳሉት የኤርትራ የባህል ቡድን ወደ ክልሉ ከተማ ሐዋሳ ድረስ በመምጣት ሰላም ለመስበክ ያደረጉትን ጥረት አድንቀዋል። ህዝቦች ሲናፍቁትና በተስፋ ሲጠባበቁት የነበረው ግንኙነት ተጠናክሮ መቀጠሉን ተናግሯል። የኢኮኖሚና የህዝብ ትስስር ለማጠናከር በመንግስት እየተሰራ መሆኑን ገልጸው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለሁለቱ ሀገራት ሰላማዊ ግንኙነት መጀመር ላበረከቱት አስተዋጽኦ በኤርትራ የባህል ቡድንና በሐዋሳ ከተማ በሚኖሩ ኤርትራውያን ፊት አድናቆታቸውን ገልጸዋል።
ባህል የሚያሳዩ ባህላዊና ዘመናዊ ሙዚቃዎችን በማዘጋጀት በኢትዮጵያና በኤርትራ ህዝቦች መካከል የቆየውን ዘመን የማይሽረውን የወዳጅነትና ፍቅራችሁን ልታካፍሉን በመካከላችን የተገኛችሁ የኪነ ጥበብ ባለሙያዎች፣ የኤርትራ የባህል አምባሳደሮች እንኳን ደህና መጣችሁ በማለት ያለኝን አክብሮትና አድናቆት ልገልጽላችሁ እወዳለሁ።
የክነጥበቡ ዝግጅት የኤርትራን ድንቅ ባህልና ተሞክሮ የሚነስድበት ከመሆኑም በላይ የኤርትራና የኢትዮጵያ ግንኙነት ለማጠናከር የተጀመረውን ተልእኮ ዳር ለማድረስ የመጀመሪያ ደረጃ መሆኑን ተናግረው በተመሳሳይ ሁኔታ ኢትዮጵያ ፐብሊክ ዲፕሎማሲ ወደ ኤርትራ በሚትልክበት ወቅት የክልሉ መንግስት የክልሉን ቱባ ባህል ለኤርትራውያን ወንድሞችና እህቶች ለማስተዋወቅ ዝግጁ መሆኑን ገልጸዋል። የባህል ቡድን መሪ አቶ ሚካኤል ተፈሪም ኢትዮጵያና ኤርትራ በመካከላቸው የነበረውን ቁርሾ ሽረው ሰላም አወርዷል ብሏል።
ካሁን ወዲያ ግጥማችን ሰላም ነው፣ ዜማችን ሰላም ነው፣ ቅዳሴያችን ሰላም ነው፣ መንዙማችን ሰላም ነው። ሰላም
ከዚህ መስመር የሚገታን ኃይል ከቶ አይኖርም።
የባህል ቡድኑ በሐዋሳ፣ በባህር ዳርና በአዳማ ከተማ ነበራቸው ቆይታ እጅግ መልካም መሆኑ ተናግሯል። የህዝብ ፍቅርና አቀባበልም ሰናይ መሆኑን ገልጿል። የቡድኑ መሪው የኤርትራ ህዝብ ሰላምታንም ለሐዋሳ ከተማ ነዋሪዎችና በሐዋሳ ከተማ ለሚኖሩ ኤርትራውያን አቅርበዋል።
ሰላም 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 የሐዋሳ ከተማ ነዋሪዎች፣ እንዲሁም በሐዋሳና በአካባቢዋ የምትኖሩ ኤርትራውያን፣ መላው የክልሉ ህዝብም ከዚህ መድረክ ሰላምታችን በእያለበት ይድረሰው። በዚህ አጋጣሚ የኤርትራ ህዝብ ለእናንተ የላከውን የወዳጅነት ሰላምታና የመልካም ምኞት ተቀበሉ።
በሁለቱ ሀገራት መካከል የተጀመረውን ሰላምና ወዳጅነት ወደ ላቀ ደረጃ ለማድረስና የህዝብ ለህዝብ ትስስር ለማሳደግ ኪነጥበብና የኪነጥበብ ባለሙያዎች ትልቅ ኃላፊነት እንዳለባቸውም ተናግረዋል።
በኤርትራና በኢትዮጵያ መካከል ያጠላው የጦርነትና የመራራቅ ጨለማ ተገፎ በምትኩ የሰላም የወዳጅነት የመልካም ግንኙነት የጋራ ብልጽግናና ብሩህ መጻኢ ብርሃን ደምቆ በመታየት ላይ ነው። የኤርትራ የባህል ቡድን ከብዙ ዓመታት በኋላ ወደ ኢትዮጵያ መጥቶ ዛሬ በሐዋሳ ከተማ በመሐከላችሁ መገኘቱ ይህንን በሁለቱ ሀገሮችና ህዝቦች መካከል የተፈጠረውን አዲስ ምዕራፍ የሚያበስር ነውና የምስራች እንኳን ደስ አላችሁ፣ እንኳን ደስ አላችሁ።
የሐዋሳ ከተማ ነዋሪ የሆኑት ዋና ኮንስታብል ገነት ከፈነም ሰላም ከወረደ በኋላ አስመራ ድረሰው ቤተሰባቸው መጠየቃቸውን ተናግረው የባህል ቡድኑ እሳቸው ወደሚኖሩበት ሐዋሳ ከተማ ድረስ በመምጣታቸው ደስተኛ መሆናቸውን ገልጸዋል። ከባህል ቡድኑ ጋር በሐሴት ተሞልተው በትግርኛ ተደንሱ አምፊቷል። ዋና ኮንስታብል ገነት ከፈነም
በጣም ደስተኛ ሆነ። እንደሱ ሰላም ያልኳቸው ለፈጠሩ ሀገራችን ሰላም ያርጋል።
ሌላ የከተማ ነዋሪ አቶ ማርቆስ ቱል በበኩላቸው በሁለቱ ሀገራት መካከል ሰላም ተፈጥሮ የህዝብ ለህዝብ ግንኙነት መጀመሩ ለዓለም ምሳሌ ያደርገናል ብለዋል።
ለኛ በህይወት ኖረን ይሄን በመስማታችን ይሄን በማግኘታችን ከልብ የመነጨ ደስታ ይሰማናል። ህዝባችን ሁለቱም ህዝብ ወንድማማቾችና እህትማማቾች ነበሩ። በክፉ አጋጣሚ የተለያዩ አንድ አገር ነበሩ፣ ተለያይተው የኖሩ አሁን አንድ ሲሆኑ ከዚህ የበለጠ ደስታ ትልቅ ነገር ነው። ለሌሎችም ምሳሌ የሚሆን
ለአሜሪካ ድምጽ ራዲዮም ዮናታን ዘብጂዮስ ሐዋሳም።
በመቀጠል የሚቀርበው ዝግጅት የተፈጥሮ አካባቢ ሳይንስና ህይወት ይሆናል። አዘጋጅና አቅራቢው ሰለሞን አባተ ነው።
ቪዲቸር ከሚባል የግል ኩባንያ ጋር ተባብሮ እየሰራ ያለው በዩናይትድ ስቴትስ የኢትዮጵያ ኤምባሲ አዲስና ፈጣን የውክልና አሰጣጥ አገልግሎት ካለፈው ሳምንት አንስቶ ስራ ላይ ውሏል። ይህ በኢንተርኔት ላይ የተመሰረተ የውክልና አሰጣጥ ቀድሞ ከአንድ ወር ተኩል በላይ ይፈጅ የነበረውን አገልግሎት ወደ ሁለት ቀናት ያወረደና ክፍያውንም ዝቅ ያደረገ፣ የወካይን በአካል መገኘትና የሁለቱን የወካይና የተወካይን መገናኘት የማይጠይቅ መሆኑን የቴክኖሎጂው ፈጣሪ አቶ ኬብሮን ደጀኔ ለአሜሪካ ድምፅ ገልጸዋል። ውክልና ሰጪዎች ወደ ኢትዮጵያ ኤምባሲ ዌብሳይት ኢትዮጵያን ኤምባሲ .org ገብተው ማመልከቻውን መሙላት እንደሚችሉ፣ የራሳቸውን የውክልና መስጫ መልእክት በተቀመጠው መሰረት ከእጅ ስልካቸው በቪዲዮና በድምፅ በመቅረጽ የሚጠየቁ ሰነዶችን ፎቶ አንስተው ማስገባት እንደሚኖርባቸው አቶ ኬብሮን ባለፈው ክፍል ውስጥ አብራርተዋል። ለመሆኑ አመልካቾች በኢንተርኔት የሚያስገቡት መረጃ ደህንነትና ጥበቃ ጉዳይስ? አቶ ኬብሮን ይመልሳሉ።
እሱ በጣም ትልቅዬና ዋናው ኃላፊነታችን ነው። ይህንን ስራ ስንሰራ በአሜሪካን ሀገር ስታንዳርድ ኔት ጋይድላይንስ የሚባል አለ። የአሜሪካ መንግስት ውስጥ ሲሰራ እንደዚህ አይነት የቴክኖሎጂ ስራዎች እነሱን ስታንዳርድ ተጠብቆ የተሰራ ስራ ነው። ማለት አፕሊኬሽኑ ከመቀበላችን እስከ መንግስት እጅ እስከሚደርስ ድረስ ኢንክሪፕትድ በሆነ ዘዴ ነው ለመንግስት የሚደርሰው።
ኢንክሪፕትድ የሆነ ማለት ዝግ ነው ማለት ነው።
አዎ፣ ማለት
ያልተዘረዘረ ሆኖ የተቆለፈ ሆኖ ማለት ነው።
ያልተዘረዘረ ሆኖ መንግስት እጅ ላይ ሲደርስ ብቻ ነው የሚከፈተው። ከዛም አልፎ ደግሞ ያንን ዴታ ሲቀመጥ አንደኛ ነገር ማወቅ ያለበት የኢትዮጵያ ህዝብ ይሄኛው ዴታ የኛ አይደለም፣ የቪዲቸር አይደለም፣ የኢትዮጵያ ውጭ ጉዳይ ንብረት ነው። ኤቪደንሱም የሚቀመጠው በውጭ ጉዳይ ስር ነው። ስለዚህ ባለቤትነቱ የነዚህ ኢንፎርሜሽን የኢትዮጵያ መንግስት ነው። ሁለተኛ ነገር እኛ ቪዲቸር ኮርፖሬሽን በእኛ ስር ነው የሚያልፈው። መንግስት ከደረሰው በኋላ መንግስት ነው ስቶር የሚያደርገው ይሄንን ዶክመንት፣ ማለት ለሬከርድ እንዲሆን ማለት ነው። ሁለተኛ ነገር ደግሞ ያ ኢንፎርሜሽን PDF ውስጥ ነው የሚያሳልፈው ማለት አንዴ መንግስት ከደረሰው በኋላ PDF ውስጥ ታሽጎ አንድ ላይ ሆኖ አንድ PDF ውስጥ መንግስት ዴታቤዝ ውስጥ ነው የሚቀመጠው ያም ለሬከርድ ነው ሰውየው ውክልና እንደሰጠ የሚረጋገጠው ሁለተኛ ሲስተም ውስጥ ራሱ ሌላ ሰው ሊጠቀመው አይችልም because ሰውየው በቪዲዮ ሄዶ የግዴታ እኔ በዚህ ሰነድ ተስማምቼ ለዚህ ሰው ውክልና ካልሰጠ አይዲያችሁ ቢኖረኝም ባይኖረኝም ምንም ልዩነት አይፈጥርም ያቺ ቪዲዮ ክሪቲካል ናት ያቺ ቪዲዮ ካልገባች ለሴኩሪቲ ውክልናውን አናጠቀም ማለት ነው በኤምባሲው ደረጃ
አቶ ኬብሮን እንደዚህ አይነት አሰራር በአለም ደረጃ ነው የምለው የተጀመረባቸው ወይም በልምድ ደረጃ የተወሰደባቸው ቦታዎች አሉ
ይሄ አክቹሊ ኢንትረስቲንግ የሚያደርገው ይሄን ነገር ስትጀምር ኢትዮጵያ በአለም ላይ በ24 ሰዓት ውስጥ ፕሮሰስ ያረጋች ያለች አገር አንደኛ ናት እዚህ አሜሪካም አንድ 10 ቀን ይፈጃል ዩሮፕም እንደዛው ነው ስለዚህ ኢትዮጵያ ይሄን ነገር ሊድ ያረጋች ያለች
የመጀመሪያው ነች ማለት ነው
የመጀመሪያው ቴክኖሎጂ አዳፕሽን አርጋ በውጪ ጉዳይ ማለት በሌላ ቦታ ይሰራል በካውንስለር አፌር ደረጃ ላይ ግን ይሄ ስራ ኢትዮጵያ የመጀመሪያው ናት ይሄንን ስራ ስንጀምር አሁን ከብዙ አፍሪካን ሀገሮች ስልክ እየደረሰን ነው ይሄ ነገር ለኛም ይምጣልን እያሉ ነው ስለዚህ ይሄንን ነገር ኢትዮጵያ እየመራች ነው እና ደስ የሚለው ኢትዮጵያ እዚህ ሀገር ራሱ
አሜሪካም
መሰራቸው አሜሪካ ውስጥ IRS የሚባለው
የሀገር ውስጥ ገቢ ነው
የሀገር IRS የሚባለው እነሱም ኢትዮጵያ ኤምባሲ ሄደን መመልከትም ታስተጋለን ይሄኛም ለኛም እንፈልጋለን እያሉ ሪቨርስ የሆነ ፍሃት እየተፈጠረ ነው ስለዚህ በዛ ደስተኛ ነን
እንግዲህ እንደዚህ ከሆነ አቶ ኬብሮን የመጀመሪያ መሆን ከባድ ነው ብዙ ጊዜ በሁለት መንገድ ከባድ ነው አንደኛ አስተሳሰቡን ማስረጽ እና ሰዎች ጋር እንዲደርስ እንዲገነዘቡ እምነት እንዲኖራቸው ማድረግ አንድ ከባድ ኃላፊነት ነው የደረሰባችሁ መስተጓጎል ወይም ደግሞ ይሄንን ለውጥ ላለመቀበል ግፊት ነበር
አንድ ነገር ሙሉ በሙሉ ሲቀየር ሰው በተለይ መንግስት በቀላሉ አልቀበል አሁን እኔ ይሄን ነገር ለማስቀየር 17 ወደ ዋሽንግተን ዲሲ በረራ
ያለው ካሊፎርኒያ
6 ሰዓት በረራ ነው ወደ ኢትዮጵያ ደግሞ አንድ 4 በረራ ያለው ከዛም አልፎ ደግሞ አንድን ሰው ለ20 አመት ለ30 አመት የለመደውን ነገር ባንዴ ሞደርን ስታረግበት ለመቀበል ራሱ ያለው ትንሽ ግፊት አለ ግን አንዴ ያዩት ሲመጡ ስራውንም ያዩት ሲመጡ ይሄ እኮ የኛን ስራ ቀለለልን እንጂ የተሻለ ማስተማመኛ የሆነ ኤቪደንስ ይዞ የኛን ስራ በጣም አቀለለልን ብሎ አሁን እየተቀየረ መጣ ግን ከመጀመሩ በፊት በአይናቸው ስራውን ከማየታቸው በፊት ብዙ ሪዚስተንስ ነበር አሁን ግን ያዩት ስራውን እንዴት እንደሚቀል ቴክኖሎጂ ማለት ስራ ማቅለል ነው ስራው ሶ ስራውን ስናቀል ያዩ ሲሄዱ አክሰፕታቢሊቲ ይመጣ ነው ይሄንን ስል ባይ ዘ ዌይ ከካውንስለር አፌር ነው እንጂ አዲስ የሆነው ማለት ኢትዮጵያ ኤምባሲ ውስጥ ነው እንጂ አዲስ የሆነው ይሄ ስራ ሌላ ኢንዱስትሪ ውስጥ እየተሰራ ነው በኢ ሲግኔቸር ነው ማለት ነው ሪል ስቴት ውስጥ ብትገባው
አለ አሁን ኤሌክትሮኒክ ሲግኔቸር ወይም ፊርማ አለ
በየቦታው እየተፈጸመ ነው በኤምባሲ ደረጃ ግን ተፈጻሚ አቅምጣ አንደኛ ነገር
ቢሮክራሲን ማረጋጋት
በጣም ከባድ ነው ቢሮክራሲው ለማለፍ because ውጭ ጉዳይ ሚኒስተር ራሱ ያለው ቢሮክራሲ ከበድ ያለ ነውና ያንን ቢሮክራሲ አልፎ እዚህ የደረሰ ፕሮዳክት በውጭ ጉዳይ ደረጃ በኤምባሲ ደረጃ ይሄ ነው ኤ ቢዲቸር ነው
አሁን አንዱ ይሄ ነው ጥያቄ ምክንያቱም እንዲህ አይነቱን የተለመደ አሰራር ማለፍ ነው ትልቁ ፈተና ቢሮክራሲውን መቋቋምና ተስፋ ለመቁረጥ ነው ትልቁ ፈተናና አንዱ ድል ለዚህ አዲስ ፈጠራ አዲስ ስራ ያንን ማሸነፍ ይመስለኛል ሌላኛው ችግር ሊሆን የሚችለው የመሰረተ ልማት ጉዳይ ነው ወይም ኢንፍራስትራክቸር የሚባለው ነው እናንተ ይሄንን ስራ በምትሰሩበት ጊዜ እዚህ አይዳሆ ኬንተኪ እንደዚህ ያሉ አገልግሎት ፈላጊዎች በደስታ እንደሚቀበሉት ሁሉ ኢትዮጵያም ውስጥ ደሴ ያለ ወይም አረር ያለ ወይም ጂንካ ያለ አንድ ተጠቃሚ መጠቀም ቢፈልግ አዲስ አበባ መሄድ አለበት ወይስ ይዘረጋችሁ ታሰራር አለ
አሁን እየሰራን ያለ ነው ከውጭ ሀገር ወደ ኢትዮጵያ የሚመጣውን ውክልናዎች ነው እሱም በኢንፍራስትራክቸር ደረጃ የተነሳ ነው ማለት ኢትዮጵያ ውስጥ ብንሰራው እንስራ ደስ ይለናል ግን ኢትዮጵያ ውስጥ ያለው የኢንተርኔት ፍጥነት ቀስ ያለ ነው ለኛ ቴክኖሎጂ ደግሞ የሚያስፈልገን ቪዲዮ ነው አፕሎድ የምናረጋው ሃይ ኳሊቲ ፎቶዎች ነው አፕሎድ የምናረጋው ዶክመንቱ ሃይ ስፒድ ነው የምንሰራው ስለዚህ ያ ያስፈልጋል ኢትዮጵያ ወደፊት ይሄን ስራ መስራት እንፈልጋለን ግን አሁን እየተሰራ ያለው ከአሜሪካ ከካናዳ ከአውሮፓ ከኤዥያ ከሚድል ኢስት ወደ ኢትዮጵያ እንዲገባ ነው
ክብራትና ክብራን አድማጮች ከአቶ ኬብሮን ደጀኔ ጋር ያደረግነው ሙሉ ውይይት በፌስቡክ ገጻችንና ዌብሳይታችን ላይ ይገኛል። በሌሎች ቅንብሮችም ይዘናቸው እንመለሳለን። አመሰግናለሁኝ። ለዛሬው ዝግጅታችን ወደ መጠናቀቁ ነው። በነገራችን ላይ ዛሬ ጥቁሩ አሜሪካዊ የመብቶች ተሟጋች ብሔረተኛና የሃይማኖት መሪ ማልኮም ኤክስ የተገደለበት ቀን ነው። 54 ዓመት ሆነው። ዝግጅታችን በዚሁ ተጠናቀቀ።
በእኛ በኩል ደህና ደሩ፣ ነገ እንገናኛለን። አሁን የትግርኛ ቋንቋ ስርጭት ይቀርባል።